ይህ በምስራች ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። በየስፍራው በመሆን ይህንን የራዲዮ መልእክት ለማዳመጥ የቀረባችሁትን ከጌታም አድ ለመማር የተዘጋጃችሁትንና ራዲዮናችሁን ከፍታችሁ አንድ ላይ በመሆን ወይንም ደግሞ ለየብቻችሁ በመሆን ወደሱ ማድ የቀረባችሁትን ታላላቆችና ታናናሾች ሰላምታችን በጌታ በኢየሱስ ክርስቶስ ስም ይድረሳችሁ። እንደምን አላችሁ? እግዚአብሔር የተመሰገነ ይሁን። ኖ ተከታታዩን ዮሐንስን ወንጌል መጽሐፍ ጥናታችንን እንደወትሮው ሁሉ አንድ ላይ ለመመልከት ደግሞ ዛሬም በፊቱ ቀርበናል። እግዚአብሔር ከቁጥር ሳያጎለን ሁላችንንም በእያለንበት ስፍራ በመውጣትና በመግባታችን ተጠንቅቆልናልና ስሙን ከፍ ከፍ እናደርጋለን። ዛሬም ተከታታዩን ዮሐንስ ወንጌል መጽሐፍ ጥናታችንን ከምዕራፍ 9 እንቀጥላለን ማለት ነው። በሚኖረን ክፍለ ጊዜ እንግዲህ እግዚአብሔር አምላካችን በባርኮቱ እንደሚሞላን ተስፋ ያደረግን ይህንን ዝማሬ እናስቀድማለን።
አሸራሹን በሰማይ ዘርቶ ሰፈሩን በምድር ላይ መስርቶ የባህርን ውሃ ወደ አየር አውጥቶ በምድር ፊት ላይ የሚያበሰው እሱ ነው፣ እርሱ ነው ስሙ እግዚአብሔር ነው። ክብሩ ሰማያትን ሸፍኗል፣ ምስጋናው ምድርን ሁሉ ሞልቷል። ውበቱ እንደ ፀሐይ ያበራል። አቤት አቤት እንደ እግዚአብሔር ያለ ማን ነው? 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 በስንዝር የለካ ሰማያትን በፍኝ የተፈረ ውሆችን የምድርን አፈር በመስፈሪያ የያዘ ተራሮችን በምዛን የመጠነ እርሱ ነው ስሙ እግዚአብሔር ነው። ክብሩ ሰማያትን ሸፍኗል፣ ምስጋናው ምድር ሁሉ ሞልቷል። ውበቱ እንደ ፀሐይ ያበራል። አቤት አቤት እንደ እግዚአብሔር ያለ ማን ነው? አቤት አቤት እንደ እግዚአብሔር ያለ ማን ነው? አቤት አቤት እንደ እግዚአብሔር ያለ ማን ነው? አቤት አቤት እንደ እግዚአብሔር ያለ ማን ነው?
እግዚአብሔር የተመሰገነ ይሁን። በዝማሬውም ያገለገለን ወንድማችንን እግዚአብሔር በአገልግሎቱ አብዝቶ ይባርከው። ንጸልይ። እግዚአብሔር አባታችንና አምላካችን ሆይ እጅግና መሰግነሃለን። በዚህ ሰዓት ደግሞ እንደ ልማድህ ልትናገረን እኛም ደግሞ ወደንና ሽተን እነሆ በፊትህ ተሰብስበናል። እግዚአብሔር ሆይ ያለፉትን ቀናት ሁሉ እየመራህን ለዚህች ቀን አደረስከን። የጎደለብን ነገር የለም። ጌታ ሆይ ከእኛ የሚፈለገው ነገር ቢኖር እንደ አንተ ፈቃድ እንደ አባትነትህ ትእዛዝና ቃል መሠረት መኖር ነው። በዚህም ደግሞ መኖር እንድንችል መመላለስም እንድንችል እርዳን። የሚኖረንን ጊዜ እግዚአብሔር አምላካችን ሆይ ባርክልን። በጌታ በኢየሱስ ክርስቶስ ስም ስትል አሜን። አድማጮች፣ በትላንትናው ምሽት ክፍለ ጊዜ ጥናታችን የተመለከትነው ጌታችን ኢየሱስ ክርስቶስ በኢየሩሳሌም የነበረውን አይነ ስውር እንዴት እንደፈወሰውና የታምራቱን መዘክር እንዲሁም ደግሞ አይነ ስውሩ ሰው ከመዳናችንና ከኃጢአት ከመንጻታችን በፊት ከነበረን ሁኔታ ጋር እንዴት እንደሚመሳሰል ማውሳታችን ይታወሳል። በዛሬው ምሽት ክፍለ ጊዜያችን ደግሞ አብረን የምንመለከተው የትላንትናውን ቀጣይ የሆነውን ክፍል ነው። እስቲ መጽሐፍ ቅዱሳችሁን ገለጥ ገለጥ አድርጉና የዮሐንስ ወንጌል ምዕራፍ 9 ከቁጥር 8 እስከ 9 ያለውን ስፍራ ተመልከቱ። ዮሐንስ ወንጌል ምዕራፍ 9 ከቁጥር 8 እስከ 9
የዛሬው ርዕሳችን የሚለው ለተደረገው ተአምራት የዓይነ ስውሩ ምላሽ የሚል ይሆናል። ርዕሱ ለተደረገው ተአምራት የዓይነ ስውሩ ምላሽ የሚል ይሆናል። ወገኖቼ ዓይነ ስውር ሆኖ ለረጅም ዓመታት የኖረና በኋላ ምብራኑ የበራለት ወይም ማየት የቻለ ሰው በሕይወቱ ለውጥ እንደሚኖር የታወቀ ነው። ወደ ቤቱ በሚሄድበት ጊዜ በፊት የሚሰማው ስሜት ሳይሆን አሁን እያየ እየተመለከተ የሚሄድ መሆኑን ነው የሚገነዘበው ይሄ ሰው። እግዚአብሔር ይመስገን እየተመለከትኩ ነው እያለ ሳይጮህ እንዳልቀረ ነው የምገምተው። ጎረቤቶቹ ምን እንዳሉት እስቲ በአንደኛ ደረጃ እንመልከት። ከቁጥር 8 እስከ 9 ያለውን ስፍራ ተመልከቱ። ጎረቤቶቹም ቀድሞም ሲለምን አይተውት የነበሩ ይህ ተቀምጦ ይለምን የነበረ አይደለምን አሉ። ሌሎች አይደለም እርሱን ይመስላል እንጂ አሉ። እርሱ እኔ ነኝ አለ ይላል። የጎረቤቶቹ ግራ የመጋባት ትዕይንት ወገኖቼ አይታያችሁምን? አንዱ ጎረቤት በመስኮት በኩል ሆኖ ያውላችሁ አይነ ስውሩ ሲል፣ ባለቤቱ ደግሞ ወጣ ኢባክ አይነ ስውሩን ይመስላል እንጂ አይነ ስውሩ አይደለም ትላለች። ሰውየው ደግሞ ለዘመናት አብረውት ለኖሩ ጎረቤቶቹ ቆሞ ስለ ራሱ መግለጽ ሲኖርበት አይታያችሁም? ጎረቤቶቹ አንድ እንግዳ ነገር እንደተፈጸመ ገብቷቸዋል ወይም ደግሞ ተረድተዋል። እኔ አንድ ሰው በእውነት ከተለወጠና ብራን ከበራለት ሰዎች በዚያ ሰው ሕይወት ላይ መለወጡን የሚገልጹ ባህሪያት መመልከት እንደሚችሉ አምናለሁ። ሰዎች ግን ለውጡን መመልከት ካልቻሉ ችግር አለ ማለት ነው። በዮሐንስ ወንጌል ምዕራፍ 9 ከቁጥር 10 እስከ 12 በዮሐንስ ወንጌል ምዕራፍ 9 ከቁጥር 10 እስከ 12 ድረስ ያለውን ክፍል ስንመለከት እንዲህ የሚል ቃልን እናገኛለን። ታዲያ አይኖች እንዴት ተከፈቱ አሉት። እርሱ መልሶ ኢየሱስ የሚባለው ሰው ጭቃ አድርጎ አይኖቼን ቀባና ወደ ሰሊዮን መጠመቂያ ሄደ ታጠባልኝ ሄጄ ታጥቤም አየው አለ። ያ ሰው ወዴት ነው አሉት። አላውቅም አለ ይላል። አድማጮቼ እኔ የዚህን ሰው ምስክርነት በጣም ነው የምወደው። ይህ ሰው የሚያውቀውን ብቻ በንጹህና በቅን ልቡ ስለተናገረ ደስ ይለኛል። ምስክርነቱን በሰጠ ቁጥር የበለጠ ያስተዋለ መምጣቱን እንመለከታለን። የእግዚአብሔር ቃል እንዴት ትክክለኛ እንደሆነ እስቲ ተመልከቱ። ኢየሱስ ምራቁን ትፍ ብሎ ጭቃ መስራቱን አይነ ስውር መሆኑና ይህንን ባለመመልከቱ ስለዚህ አልተናገረም ወይም አልመሰከረም። ያወቀው ነገር ቢኖር ጭቃ አይኖቹ ላይ መደረጉን ብቻ ነው። ምስክርነቱ ቅን ያልተንዛዛና ያልተጋነነም ነበር። ደህንነት በእውነት ቀላልና ያልተጋነነ ነገር ነው። ደህንነት ወደ ጌታ ወደ ኢየሱስ ክርስቶስ ቀርቦ የእግዚአብሔርን ኃይል መለማመድ ማለት ነው ባጭሩ። ይህ ሰው ጌታ ኢየሱስን መመልከት የተሳነው ሰው እንኳን ቢሆንም ጌታ ኢየሱስ አይኑን ሊከፍትለት ይችላል። ስለዚህ ዋናው ልንገነዘበው የሚገባን ነገር መጀመሪያ የማየቱ ሳይሆን በርሱ ላይ የመደገፉና የመታመኑ ነገር ሊቀድም እንደሚገባው ነው። በሁለተኛ ደረጃ ደግሞ ፈሪሳውያን ምን እንዳሉ ከዮሐንስ ወንጌል ምዕራፍ 9 ከቁጥር 13 እስከ 15 ያለውን ክፍል እስቲ እንመልከት። ዮሐንስ ወንጌል ምዕራፍ 9 ከቁጥር 13 እስከ 15 በፊት ውር የነበረውን ሰው ወደ ፈሪሳውያን ወሰዱት። ኢየሱስም ጭቃ አድርጎ አይኖቹን የከፈተለት ቀን ሰንበት ነበር። ስለዚህ ፈሪሳውያን ደግሞ እንዴት እንዳየ እንደገና ጠየቁት። እርሱም ጭቃ በአይኖች ያኖር ታጠብኩም አያለሁም አላቸው ይላል። ከዚህ ጥቅስ እንደምንረዳው የሰውየው ምስክርነት ግልጽ ነው። እነዚህ ፈሪሳውያን አይነ ስውር ሰው ማየት በመቻሉ ሐሴት የሚያደርጉ ይመስለን ይሆናል። ከመወለዱ በፊት አይኑ የበራለትን ሰው እየተመለከቱ ምን ማለት እንዳለባቸው እንኳን ያልተረዱ ሰዎች ነበሩ። በዮሐንስ ወንጌል ምዕራፍ 9 ቁጥር 16 ፈሪሳውያንም አንዳንዶቹ ይህ ሰው ሰንበትን አያከብርምና ከእግዚአብሔር አይደለም አሉ።
ሌሎቹ ግን ኃጢአተኛ ሰው እንደዚህ ያሉ ምልክቶች ያደርግ እንዴት ይችላል አሉ። በመካከላቸው መለያየት ሆነ ይላል። እነዚህ ሰዎች ወገኖቼ ማለትም ፈሪሳውያን ለጊዜው በምድር ላይ ከፍተኛ ዕውቀት የነበራቸው ሰዎች እንደነበሩ ምንም ጥርጥር የለውም። እኔ በበኩሌ እነዚህ ሰዎች በወቅቱ ከነበሩት አክራሪ ፈላስፋዎች እንኳን ሳይቀር በእውቀት ሊበልጡ ይችሉ እንደነበር አምናለሁ። በክርክር ተወዳዳሪ ያልተገኘላቸው ሰዎች ነበሩ። ነገር ግን እውነተኛውን ጌታ የዓለም ብርሃን የሆነውን ጌታ ኢየሱስ ክርስቶስን አላዩትም። ዛሬም እውቀት ያላቸው ጌታን ማየት የተሳናቸው የዘመናችን ፈሪሳውያን በዙሪያችን ብዙ ናቸው። ፈሪሳውያኑ ይህ ሰንበትን አያከብርም አሉ። በሌላ አነጋገር እኛ የምናደርገውን አያደርግም ማለታቸው ነው። በዮሐንስ ወንጌል ምዕራፍ 9 ከቁጥር 17 እስከ 18 ድረስ ያለውን ክፍል እስቲ እንመልከት። እንዲህ ይላል፣ ከዚህም የተነሳ ዕውሩን አንተ ዓይኖችን ስለከፈተ ስለ እርሱ ምን ትላለህ ደግሞ አሉት። እርሱም ነቢይ ነው አለ ይላል። መልሱ ደስ ይለኛል። እኔ በክርክራቸው ወቅት የጠየቁት ጥያቄ ኃጢአተኛ የሆነ ሰው እንዴት የዕውሩን ዓይኖች ሊከፍት ቻለ የሚል ነበር። የፈሪሳውያን ጥያቄ ደግሞ ዓይነ ስውሩን ሰው ወደ በለጠ መረዳት መራው። ኃጢአተኛ ሰው የዕውሩን ዓይን መክፈት ካልቻለ እኔን ደግሞ ማየት የምችል ሰው እንድሆን ያደረገኝ ይህ ሰው ነቢይና ከእግዚአብሔር የመጣ ሰው መሆን አለበት ብሎ ዓይነ ስውሩ ሰው አመነ፣ መሰከረም። የፈሪሳውያኑ ንግግር የዓይነ ስውሩን እምነት አንድ እርምጃ ወደፊት አስኬደው። ሰዎች አንድን ነገር ማመን በማይፈልጉበት ጊዜ ከእውነቱ ለመሸሽ የሚያመጧቸው ሰበቦች የሚያስገርሙ ናቸው። እነዚህ ሰዎች የሰውየውን ምስክርነት መስማት ትተው ከቤተሰቦቹ ጋር ሲነጋገሩ በሚቀጥለው ክፍል እናነባለን። ሶስተኛው ደግሞ ቤተሰቦቹ የሚሉትን ነገር ነው፣ ወይም ደግሞ የሚሰጡትን ምስክር ነው። እስቲ ዮሐንስ ወንጌል ምዕራፍ 9 ከቁጥር 19 እስከ 22 ድረስ ያለውን ክፍል በማንበብ ለመረዳት እንሞክር። እነርሱንም እናንተ ዕውር ሆኖ ተወለደ የምትሉት ልጃችሁ ይህ ነውን? ታዲያ አሁን እንዴት ያያል ብሎ ጠየቋቸው። ወላጆቹም መልሰው ይህ ልጃችን እንደሆነ ዕውርም ሆኖ እንደተወለደ እናውቃለን፣ ዳሩ ግን አሁን እንዴት እንዳየ አናውቅም፣ ወይም ዓይኖቹም ማን እንደከፈተ አናውቅም። ጠይቁት፣ እርሱ ሙሉ ሰው ነው፣ እርሱ ስለ ራሱ ይናገራል አሉ። ወላጆቹ አይሁድን ስለፈሩ ይህን አሉ፣ እርሱ ክርስቶስ ነው ብሎ የሚመሰክር ቢሆን ከምኵራብ እንዲያወጡት አይሁድ ከዚህ በፊት ተስማምተው ነበርና ይላል። ከዚህ በላይ ያነበብነው ወይም ደግሞ ያደመጥነው ቤተሰቦቹ ስለ እርሱ ያሉትን እውነት ነው። የሃይማኖት መሪዎቹ ለማጥመድ ሲሞክሩ፣ ቤተሰቦቹ ደግሞ ከተጠመዱባቸው ወጥመድ ለማምለጥ ሲሞክሩ እንመለከታለን። ትልቅ ቲያትር ይመስላል። እነዚህ መሪዎች ዕውር የነበረው ሰው ማየቱን ለመቀበል እንዳልፈለጉ እናያለን። በዙሪያው የነበሩት ሰዎች ግን ተአምራቱ መከናወኑን አልካዱም ነበር። ስለዚህ በዮሐንስ ወንጌል ምዕራፍ 9 ቁጥር 23 ላይ ስለዚህ ወላጆቹ ሙሉ ሰው ነው ጠይቁት አሉ ይላል። ወላጆቹ ታምራቱን መፈጸሙን በሚገባ ቢያውቁም ታምራቱ በምን መልኩ እንደተከናወነ ለመግለጽ ግን ፈቃደኞች አልነበሩም። ይህ ሦስተኛው ምስክርነታቸው ነው ያለው ነው። ለዚህ ምክንያቱ ደግሞ ከህብረተሰቡ እንዳያገሏቸው በመፍራት ነበር። የሃይማኖት መሪዎቹ ታምራቱን ለመካድ የማይችሉበት ሁኔታ ውስጥ ስለገቡ ጌታ ኢየሱስ ምስጋና እንዳያገኝ ወይም ሰዎች እንዳያምኑበት ለማድረግ ሲሞክሩ እናያለን። በዚሁ መሰረት በዮሐንስ ወንጌል ምዕራፍ 9 ቁጥር 24 ስለዚህ ዕውር የነበረውን ሰው ሁለተኛ ጠርተው እግዚአብሔርን አክብር፣ ይህ ሰው ኃጢአተኛ መሆኑን እኛ እናውቃለን አሉት ይላል። ስለዚህ አይሁዳውያኑ መጀመሪያ ወደ አነሱት ሐሳብ ይመለሱና ይህ ሰው ሰንበትን የማያከብር ስለሆነ ኃጢአተኛ ነው፣ ስለዚህ ለእግዚአብሔር እንጂ ለዚህ ሰው ክብር መስጠት አያስፈልግም አሉት። በዮሐንስ ምዕራፍ 9 ቁጥር 25 ላይ ስንመለከት ግን እርሱ መልሶ ኃጢአተኛ መሆኑን አላውቅም፣ ዕውር እንደነበርኩ አሁንም እንዳይ ይህን አንድ ነገር አውቃለሁ አለ ይላል። አሁን ደግሞ ይበልጥ ምስክርነቱን እያጎላ መጣ። የሚጠይቁት ነገር ግራ የሚያጋባና ወደ ፍርድ የሚያቀርበው ነገር ቢሆንም ምስክርነቱ እውር እንደነበርኩ አሁንም እንዳይ ይህን አንድ ነገር አውቃለሁ የሚል ነበር። ኃጢአተኛ የነበረና ደህንነት ያገኘ ሰው ምስክርነቱ ሊሆን የሚችለው ወገኖቼ ይኸው ብቻ ነው፣ እውር ነበርኩ አሁን ግን ማየት ችያለሁ የሚል። ጌታ ኢየሱስን አላውቀውም ነበር፣ አሁን ግን ባዳኝነቱ አውቃለሁ ማለት ብቻ ነው የሚችለው። አንዳንድ ሰዎች ምስክርነታቸውን በሚሰጡበት ወቅት የወንጀለኞች ቡድን መሪዎች እንደነበሩ፣ ከከፍተኛ የዘራፊ ቡድን መሪዎች ጋር ጓደኛሞች እንደነበሩ፣ አደገኛ ጠጪዎችና ቁማርተኞች እንደነበሩ ይናገራሉ። ከዚያ ወንጌልን ሰምተው መለወጣቸውን ያወሳሉ። የነዚህን ሰዎች ምስክርነት የሰሙ ሰዎች ጓደኞቻቸውን እቤታቸው ይጠሩና የከሌን ምስክርነት ሰምታችኋል? እንዲህና እንደዚያ እያሉ የሰውየውን የግል ታሪክ ብቻ እንጂ የጌታ ኢየሱስን ሥራ እንኳ ሳይገልጡ የሚያወሩ ብዙ ወገኖች አሉ። ወዳጄ ሆይ ከምስክርነታቸው ውስጥ መስማት የምፈልገው አስፈላጊ ነገር ቢኖር አይነ ስውር ነበርኩ አሁን ግን አያለሁ የሚለውን ቃል ነው። ይህ አይነ ስውር በአንድ ወቅት በጨለማ ውስጥ ይኖር ነበር፣ አሁን ግን ጌታ አዳኙን አገኘ፣ ብርሃን በራለት፣ ጌታም ተገናኘው። እግዚአብሔር የተመሰገነ ይሁን።
ጨለማው ጠፍቶ ብርሃን አገኘ፣ አዘኔ ጠፍቶ ደስታን ተሞላው፣ ጌታ ኢየሱስን ስለተገናኘ ጌታን አገኘው፣ ጌታን አገኘው፣ ጌታን አገኘው፣ ጌታን አገኘው። ዛሬ በአዲስ ሕይወት ተለውጫለሁ። ጌታን አገኘው፣ ጌታን አገኘው፣ ጌታን አገኘው፣ ጌታን አገኘው። ዛሬ በአዲስ ሕይወት ተለውጫለሁ። ደካማው መንፈስ እኔ ለቆኛል፣ መንፈስ ቅዱስ በውስጤ ያበራል፣ ኢየሱስ ገብቶ በልቤ ይኖራል። ጌታን አገኘው፣ ጌታን አገኘው፣ ጌታን አገኘው፣ ጌታን አገኘው። ዛሬ በአዲስ ሕይወት ተለውጫለሁ። ጌታን አገኘው፣ ጌታን አገኘው፣ ጌታን አገኘው፣ ጌታን አገኘው። ዛሬ በአዲስ ሕይወት ተለውጫለሁ። በደሙ ኃይል በስሙ እውነት ተለውጫለሁ በአዲስ ሰውነት። አርማዬ ኢየሱስ የማላፍርበት። ጌታን አገኘው፣ ጌታን አገኘው፣ ጌታን አገኘው፣ ጌታን አገኘው። ዛሬ በአዲስ ሕይወት ተለውጫለሁ።
ዝማሬው ያገለገለንን ወንድማችንን ሙሉ ጌታ ሰብስቤን እግዚአብሔር በአገልግሎቱ ይባርከው እንላለን። እግዚአብሔር ይመስገን። አለፍ ብለን አሁን ደግሞ ከዮሐንስ ወንጌል ምዕራፍ 9 ከቁጥር 26 ያለውን ቃል እናነባለን። ደግሞም ምን አደረገል? እንዴት ሳይኖችን ከፈተ አሉት ይላል። የፈሪሳውያን ጥያቄ የተቃውሞ ጥያቄ ነበር። የሚፈልጉት ነገር የሆነ ቀዳዳ ቢያገኙ ታምራቱ ተቀባይነት እንዳይኖረው ለማድረግ ነበር። የሚያስገርመው ነገር ግን ሰውየው እፊታቸው ቆሞ ነበር፣ ደግሞም ማየት ይችላል። በዮሐንስ ወንጌል ምዕራፍ 9 ከቁጥር 27 እስከ 28 ያለውን ክፍል እስቲ እንመልከት። እርሱም መልሶ አስቀድሜ ነገርኳችሁ አልሰማችሁም፣ ስለምን ዳግመኛ ልትሰሙ ትወዳላችሁ? እናንተ ደግሞ ደቀ መዛሙርቱ ልትሆኑ ትወዳላችሁን አላቸው። ተሳድበውም አንተ የርሱ ደቀ መዝሙር ነህ፣ እኛ ግን የሙሴ ደቀ መዛሙርት ነን አሉት ይላል። ወገኖቼ በእነዚህ ፈሪሳውያንና በዚህ በተፈወሰው አይነ ስውር መካከል የሚደረገው ጭቅጭቅ እንደ ቲያትር ነው የሚታየኝ። አይነ ስውሩ ሰው ምን እየፈለጉ እንደሆነ ስለገባው እርሱም ደግሞ የራሱን ጥያቄ በተራው ይጠይቃቸዋል። እናንተ ደግሞ ደቀ መዛሙርቱ ልትሆኑ ተወዳላችሁን? ካለ በኋላ ማስተዋል የተመላበትን የሚከተለውን ጥያቄ ዳግመኛ ልትሰሙ ተወዳላችሁን ብሎ ሲጠይቃቸው እንመለከታለን። ነገር ግን ፈሪሳውያኑ መንፈሳዊ አይናቸው ከመታወሩም ሌላ ለማዳመጥ እንኳን ፈቃደኞች አልነበሩም። በዮሐንስ ወንጌል ምዕራፍ 9 ከቁጥር 29 እስከ 34 ባለው ክፍል ላይ ዮሐንስ ምዕራፍ 9 ከቁጥር 29 እስከ 34 ባለው ክፍል ላይ እንዲህ የሚልን ቃል እናገኛለን። እግዚአብሔር ሙሴን እንደተናገረው እኛ እናውቃለን፣ ይህ ሰው ግን ከወዴት እንደሆነ አናውቅም አሉት። ሰውየውም መልሶ እንዲህ አላቸው፣ ከወዴት እንደሆነ እናንተ አለማውቃችሁ ይህ ድንቅ ነገር ነው። ዳሩ ግን አይኖቼን ከፈተ። እግዚአብሔርን የሚፈራ ፈቃዱንም የሚያደርግ ቢኖር ያንን እግዚአብሔር ይሰማዋል እንጂ ኃጢአተኞችን እንዳይሰማ እናውቃለን። እውር ሆኖ የተወለደውን አይኖች ማንም እንደከፈተ ዓለም ከተፈጠረ ጀምሮ አልተሰማም። ይህ ሰው ከእግዚአብሔር ባይሆን ምንም ሊያደርግ ባልቻለም ነበር። መልሰው አንተ ሁለንተና በኃጢአት ተወለድክ፣ አንተም እኛን ልታስተምረናለህን አሉት። ወደ ውጪ ማወጡት ይለናል። አድማጮቼ፣ እነዚህ የሃይማኖት መሪዎች ክፉኛ ተቃወሙት። ሁልጊዜ ሰዎች ለአንድ ነገር መልስ ሲያጡ ወደ ማንጓጠጥ ያዘነብላሉ። መፈወሱ ጥርጥር የሌለው ቢሆንም አይነ ስውሩ ሰው በጥበብ ከእግዚአብሔር የሆነ ሰው ብቻ ነው እንዲህ አይነት ተአምር ሊፈጽም የሚችለው የሚለውን ሐሳብ ለማስቀየር ጥረት ያደርጉ ነበር። የሚገርመው ግን እስከዚህ ጊዜ ድረስ አይነ ስውሩ ሰው ኢየሱስን አላየውም ነበር። እነዚህ የሃይማኖት መሪዎች ለዚህ ጉዳይ በቂ ማብራሪያ መስጠት አልቻሉም። የሚመልሱትን አጡ። ምክንያቱም የተፈጸመው ነገር እነሱ ሊያመጧቸው ከፈለጓቸው ምክንያቶች ጋር የሚጋጩ ነበሩ። ስለዚህ ያላቸው አማራጭ ሰውየውን ወደ ውጪ መጣል ብቻ ነበር። ይህ ድርጊት ከቤተ መቅደስና እየመሰከረለት ካለበት ሁኔታ ወጣው። ልክ እንደ ለምጻሙም ሰው የተገለለ ሰው ሆነ። ምናልባትም ከማኅበራዊና ከሃይማኖታዊ ዓለም ሁሉ የሚገለልበት ሁኔታ ሊፈጠር ይችል ነበር። በዚህ ሁኔታ ውስጥ እያለ አይነ ስውሩ ሰው ጌታ ኢየሱስን እንዳገኘው በዮሐንስ ወንጌል ምዕራፍ 9 ከቁጥር 35 እስከ 38 ባለው ክፍል ውስጥ እናገኛለን። ኢየሱስም ወደ ውጪ እንዳወጡት ሰማ። ሲያገኘውም አንተ በእግዚአብሔር ልጅ ታምናለህን አለው። እርሱም መልሶ ጌታ ሆይ በእርሱ አምን ዘንድ ማን ነው አለ። ኢየሱስም አይተዋልም፣ ካንተ ጋርም የሚናገረው እርሱ ነው አለው። እርሱም ጌታ ሆይ አምናለሁ አለ፣ ሰገደለትም ይላል። ደስ የሚያሰኝ ቃል ነው። ይህ ሰው ወገኖቼ ለጌታ ተሟክቶ በምልልሱ ያሸነፈና የረታ ቢሆንም በሃይማኖት መሪዎቹ ግን ወደ ውጪ ተጣለ። በዚህ ሁኔታ ውስጥ እያለ ጌታ ለዚህ ሰው መገለጹ ደግሞ አስገራሚ ነገር ነው። ወንድሜ ሆይ ሁልጊዜ ሰዎችን የሚፈልገው ጌታ ኢየሱስ እንደሆነ እወቅ። ከዚያም ጌታ ኢየሱስ ያንን ወሳኝ የሆነ ጥያቄ ሲጠይቀው እንመለከታለን። አንተ በእግዚአብሔር ልጅ ታምናለህን አለው። ያለፈበት ነገር እምነቱን እንዳጠነከረለትና አእምሮውን ንጹሕ እንዲሆን ያደረገው ስለሆነ የጠየቀውን ጥያቄ ሊመልስ እንደሚችል ጌታ ተረድቷል። ይህ ሰው ግልጽና ቅን ስለሆነ ጌታን በማወቅ ለማመን ፈለገ። የእግዚአብሔር ልጅ ማን እንደሆነ ጌታ ኢየሱስን ጠየቀው። በዚህ ስፍራ ለማወቅ ያለውን ጉጉት እንመለከታለን። እርሱ ማን እንደሆነ ማወቅ መፈለጉን እናያለን። ጌታ ደግሞ ፍቅር በተመላበት አነጋገር አይተዋልም፣ ካንተም ጋር የሚነጋገረው እርሱ ነው ብሎ ሲመልስለት ሰውየው ደግሞ እንደሰገደለት በዚህ ክፍል ውስጥ እንመለከታለን። በእግዚአብሔር ቃል ውስጥ የምንመለከተው የእምነት እርምጃው የሚያደርሰን ወደዚህ ግብ ነው። ወገኖቼ ይህንን አይነ ስውር ጌታ ደረጃ በደረጃ እምነቱን አሳድጎ ጌትነቱን እንዲገነዘብና እንዲሰግድለት ሲያደርግ እናያለን። እያንዳንዱ ጌታን የማያውቅ ሰው እርምጃም ከዚህ ጋር ተመሳሳይነት አለው። በመጀመሪያ እኛ ሁላችን እውሮች፣ የጠፋን ኃጢአተኞች፣ በውድቅት ላይ መሆናችንን እንኳን የማንረዳ ሰዎች ነበርን። ወደ አዳኙ ወደ ጌታ ኢየሱስ ስንጮህና ራሱን ሲገልጽልን ግን ዐይኖቻችን ተከፍተው ማየት የምንችልና የተደረገልንንም ነገር የምንገነዘብ ሰዎች እንሆናለን። ከዚያ የሚቀጥለው ጥያቄ ታምናለህን የሚል ሲሆን የዚህም ሰውዬ የሆነ የሁላችን መልስ በእግሩ ስር ወድቀን ጌታ ሆይ
አምናለሁ የሚል መሆን አለበት። በዮሐንስ ወንጌል ምዕራፍ 9 ቁጥር 39 ላይ ኢየሱስም የማያዩ እንዲያዩ የሚያዩም እንዲታወሩ እኔ ወደዚህ ዓለም ለፍርድ መጣሁ አለ ይላል። ይሄ ያልተለመደና እንግዳ የሆነ አረፍተ ነገር ይመስላል። ጌታ አይን አላቸው ግን አያዩም ነው የሚለው። በስጋ የሚያዩበት አና አላቸው ነገር ግን መንፈሳዊ አይናቸው አይመለከትም ማለት ነው። ሰው የማያይ መሆኑን ተገንዝቦ ወደ ጌታ ኢየሱስ ከመጣ ጌታ መንፈሳዊ አይኖቹን ያበራለታል። ጳውሎስ በአንደኛ ቆሮንቶስ መልእክቱ በምዕራፍ 2 ቁጥር 14 ላይ አንደኛ ቆሮንቶስ ምዕራፍ 2 ቁጥር 14 ላይ ለፍጥረታዊው ሰው የእግዚአብሔር መንፈስ ነገር ሞኝነት ነውና አይቀበለውም በመንፈስም ስለሆነ ሊያውቁ አይችልም ይላል። ወዳጄ ሆይ ያለም ብርሃን ወደ ሆነ ወደ ኢየሱስ ቀርበ ገና ስካውን ድረስ እንደ ጲላጦስ እውነት ምንድን ነው ብትል ወይም አዳኜ መሆኑን ልረዳ አልቻልኩም ነገር ዓለሙ ሊገባኝ አልቻለም የምትል ከሆነ ገና መንፈሳዊ አይን ሊበራ ያስፈልጋል። ፈሪሳውያን የሃይማኖት ሰዎችና ለምነታቸው ቀናተኞች ነበሩ። እነዚህ ሰዎች የሚያዩ ይመስላቸው ነበር ነገር ግን መንፈሳዊ አይናቸው ተከፍቶ አያዩም ነበር። እነዚህ አጥባቂ የሃይማኖት ሰዎች የጠፉ ነበሩ፣ በጨለማ ውስጥ ነበሩ። ዛሬ በዚህ አይነት መንፈሳዊ ውርነት ውስጥ የሚኖርና ጌታን ለማወቅ የሚፈልግ ሰው ቢኖር ጌታ የወንጌሉን ብርሃን ያበራለታል። በቤተ ክርስቲያን ወንበር ላይ ተቀምጦ የእግዚአብሔርን ቃል የሚያደምጠውን በብርሃን ማከል ስላለ ብርሃኑ መንፈሳዊ ውርነቱን ያበራለታል። ጌታ ኢየሱስ በማቴዎስ ምዕራፍ 6 ቁጥር 23 በማቴዎስ ምዕራፍ 6 ቁጥር 23 እንግዲህ ባንተ ያለው ብርሃን ጨለማ ከሆነ ጨለማውስ እንዴት ይበረታል? ያለም ብርሃን ስለሆነ ስለ ጌታ ኢየሱስ ክርስቶስ እውነት መሆኑን ተገንዝበ የማትታመንበት ከሆነ መንፈሳዊ አይን ገና አልበራም ማለት ነው። ልብ በል ወዳጄ ሆይ፣ ያለም አዳኝ ወደ ሆነው ጌታ ኢየሱስ ቀርበ ልታምነው ፈቃደኛ ካልሆን ሌላ አዳኝ እንደሌለ ልትገነዘብ ይገባል። ከፈሪሳውያንም ከርሱ ጋር የነበሩት ይህን ሰምተው እኛ ደግሞ ዕውሮች ነንን አሉት። ኢየሱስም አላቸው ዕውሮችስ ብትሆኑ ኃጢአት ባልሆነባችሁም ነበር፣ አሁን ግን እናያለን ትላላችሁ፣ ኃጢአታችሁ ይኖራል ይላል። በጌታ የተወደዳችሁ ወገኖች፣ ይህንን ክፍል የጀመርነው አንድ አይነ ስውር ሰው በስጋዊም ሆነ በመንፈሳዊ ሕይወቱ ስለመፈወሱና ማየት ስለመቻሉ ሲሆን በማጠቃለያ ደግሞ በወቅቱ የሃይማኖት መሪዎች የነበሩት ፈሪሳውያን አሳዛኝ በሆነ ሁኔታ መንፈሳዊ አይናቸው የታወረ ቢሆንም እና ያለን የሚሉ ሰዎች እንደነበሩ ተመልክተናል። ጌታ ኢየሱስ ለመንፈሳዊ ሕይወታችን ሰማያዊውን ብርሃኑን ለተለት እንዲያበራ የሚበረታና የሚጸና እሱንም የሚፈልግ እውነተኛ ልብ በውስጣችን ይፍጠር። እግዚአብሔር የተመሰገነ ይሁን። በጌታ የተወደዳችሁ ክብራን አድማጮቻችን የዛሬውን ዝግጅታችንን እዚህ ላይ እናበቃለን። አስተያየት ወይም ጥያቄ ቢኖራችሁ በአድራሻችን በ1366 አዲስ አበባ በማለት ብጽፉልን በደስታ እንቀበላለን። ጸልዩልን። ደህና አደሩ።